የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ግንቦት 22 2013 ዓመተ ምህረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
አሰጓደኝ በሽቶች ናቸው ሁሉ የለምን ዘየ ከተራ ያለውና እነሱ ስኳር ግፊት ምን የመሳሰሉት ነገሮች ወደዛ ያጋለጡ ነው።
ዶክተር ሴተ ጌታቸው ናቸው። ከኢትዮጵያ መዲና አዲስ አበባ ወጣ ብለው ለሚኖሩ ዜጎች የኩላሊት ሕክምና ለማዳረስ እየጣሩ ያሉ ሐኪም ናቸው። ስላጠቃላይ እንቅስቃሴያቸው ቆየት ብለን እንሰማለን።
ሪፖርቶች አሉ። የዓለም አቀፍ አካል ጉዳተኞች ሪፖርት የሚባል አለ 2011 ላይ ወጣ። እዛ ላይ በኢትዮጵያ የአካል ጉዳተኞች ቁጥር በጣም ቢያንስ 17.6% ነው ይላል። ሌሎች ጥናቶች ደግሞ እስከ 20% የሚወስዱትም አሉ።
አሁን ደግሞ የሰማናቸው በአካል ጉዳተኞች ጉዳይ የህግ አማካሪ የሆኑትን ዳኛቸው ቦጋለን ነው። ከትናንት በቀጠለው ውይይታችን የአካል ጉዳተኞች አካታችነትን በተመለከተ ስለተደረገው የፖለቲካ ፓርቲዎች ክርክር ይነግሩናል። ተያያዥ ጉዳዮችም ይነሳሉ። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማል። ስመኝሽ ቆየ
አመሰግናለሁ ሀብታሙ። ትግራይ ውስጥ እየተካሄደ ያለው ግጭት ከተጀመረ ጊዜ አንስቶ በውጊያ ውስጥ እየተሳተፉ ባሉ ወገኖች ትምህርት ቤቶች ጥቃት እየተፈጸመባቸው እየፈረሱና እየተዘረፉ ናቸው ሲል ሂዩማን ራይትስ ዋች ከትላንት በስቲያ ባወጣው ሪፖርት አስታውቋል። የሰብአዊ መብቶች ተሟጋቹ ቡድን በዚሁ ሪፖርት የጠቀሰው የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ በዚሁ ግንቦት ውስጥ አውጥቶታል ባለው መረጃ በክልሉ ውስጥ 15 ትምህርት ቤቶች ከፍተኛ ጉዳት እንደደረሰባቸው፣ ሌሎች 53 ትምህርት ቤቶችም እንደተጎዱና ደቡባዊ ትግራይ ውስጥ ሁለተኛ አንደኛ ደረጃ ትምህርት ቤቶች የኢትዮጵያ ወታደሮች ሰፍረውባቸው እንደሚገኙ ማሳወቁን አመልክቷል። የዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ሪፐብሊካን ሴናተር ጂም ኢንሆፍ በኢትዮጵያ ጉብኝት ላይ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳስታወቁ የኢትዮጵያ የዜና አገልግሎት ትላንት ዘግቧል። ሴናተር ኢንሆፍ ወደ ኢትዮጵያ የተጓዙት በግል ይሁን በይፋዊ ጉብኝት የዜና አገልግሎቱ ዘገባ በዝርዝር ባይገልጽም ፋና ብሮድካስት ጠቅላይ ሚኒስትር አብይ አህመድና ሴናተር ጂም ኢንሆፍ በተለያዩ ጉዳዮች ላይ ይወያያሉ ተብሎ እንደሚጠበቅ አመልክቷል። ዘገባው አክሎ ሴናተር ጂም ኢንሆፍ ባለፈው ሳምንት ዩናይትድ ስቴትስ በኢትዮጵያ ላይ ያሳረፈችውን የቪዛ እገዳ አስመልክተው የባይደን አስተዳደር በኢትዮጵያ ላይ ያሳለፈውን የቪዛ እገዳዎች እንደሚቃወሙ ማስታወቃቸውንና የኢትዮጵያ መንግስት ከሽብርተኛው ድርጅት ህወሓት ጋር በተመሳሳይ ረድፍ ለማስቀመጥ መሞከር ተቀባይነት የለውም በማለት የኢትዮጵያ መንግስት አሁንም ሰላማዊ መፍትሄዎችን ለማምጣት እየሰራ ይገኛል፣ ሰላምንና አንድነትን ከማምጣት ውጪ ሌላ አካሄድ አልሄደም ማለታቸውን ጠቅሷል። ሶማሊላንድ ውስጥ ምክር ቤታዊና የአካባቢ ተወካዮች ምርጫ እየተካሄደ ነው። ዛሬ ሰኞ በዋና ከተማዋ ሀርጌሳ ነዋሪዎች ድምጻቸውን ለመስጠት ማልደው ረጃጅም ሰልፎች ይዘው ሲጠብቁ ታይተዋል። የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ ለአሜሪካ ድምጽ ራዲዮ የሶማሊኛ ክፍል በሰጡት ቃል ምርጫው በሰላማዊ መንገድ እየተከናወነ ይገኛል ብለው ካሉ በኋላ ቅሬታ የሚኖረው ወገን በሰላማዊ መንገድ ማቅረብ ይችላል፣ ፍርድ ቤቶች ክፍቶች ናቸው ሲሉ ተናግረዋል። በዚህ ምርጫ ድምጽ ለመስጠት ከአንድ ሚሊዮን በላይ ተመራጮች የተመዘገቡ ሲሆን ከሶስት አመታት በፊት በተካሄደው ምርጫ የተመዘገቡት 700,000 ብቻ እንደነበር የመንግስት ባለስልጣናቱ አስታውሰዋል። ቻይና በአንድ ቤተሰብ ሁለት ልጅ ብቻ የሚለውን ገደቧን ወደ ሶስት ልጅ ከፍ አድርጋለች። መንግስታዊው የዜናው ታር ዢንዋ ባወጣው ዘገባ መሰረት ውሳኔውን የመንግስቱ ፖሊሲ አውጪ ፖሊት ቢሮ ዛሬ ባካሄደው ስብሰባ ያጸደቀው ሲሆን አዲሱ በአንድ ቤተሰብ ሶስት ልጅ የሚለው ገደብ የወጣው እድሜያቸው እየገፉ ያሉ ዜጎችን ቁጥር ብዛት ታሳቢ ባደረገ መንገድ በንቃተ የስነ ህዝብ ማስተካከያ እርምጃ ለመውሰድ ተብሎ መሆኑ ተገልጿል። በህዝብ ብዛት ከዓለም አንደኛ የሆነችው ቻይና የመስራት አቅም ያላቸው ዜጎቿ ቁጥር በማሽቆልቆሉና እድሜያቸው ገፍቶ ጡረታ ላይ ያሉት ዜጎቿ ቁጥር በመጨመሩ የስነ ህዝብ ይዞታ እያሳሰባት መምጣቱ ተገልጿል። ቤጂንግ እንደ አውሮፓውያን አቆጣጠር እስካለፈው 2020 ዓ.ም በነበረው የ10 ዓመት ጊዜ የህዝቧ ብዛት 1.4 ቢሊዮን መድረሱን በቅርቡ ያሳወቀች ሲሆን ሀገሪቱ እንደ አውሮፓውያን አቆጣጠር በ1980ዎቹ በአንድ ቤተሰብ አንድ ልጅ የሚል ጥብቅ የዝቅተኛ ወሊድ መጠን ፖሊሲ እንደነበራት ይታወሳል። ወደ ኮቪድ-19 ወሬዎች ስናመራ የቶኪዮ ኦሎምፒክ ውድድሮችን ለመመልከት የሚገኙ ታዳሚዎች የኮቪድ-19 ክትባት መውሰዳቸውን ወይም ተመርምረው ቫይረሱ እንደሌለባቸው የሚያሳይ ማረጋገጫ ማሳየት ይኖርባቸዋል ሲል አንድ የጃፓን ጋዜጣ ዘግቧል። ዩሙሪ ሺንቡን ጋዜጣ እንደዘገበው የጃፓን መንግስት ባለስልጣናት በውድድሮቹ ላይ የሚገኙ ተመልካቾች ምግብ መብላት፣ በጩኸት ሆታ ማሰማት ወይም እጅ ለእጅ እየተመታቱ የደስታ ስሜት መለዋወጥ እንዲከለከል እየተነጋገሩ መሆናቸውም ተገልጿል። በመላው ጃፓን አዲስ የኮቪድ-19 ስርጭት ማዕበል እየተስፋፋ ባለበትና የክትባቱ ሂደት ዝግተኛ በሆነበት በአሁኑ ወቅት በሐምሌ ወር የሚካሄደው የኦሎምፒክ ውድድር ላይ ከህዝቡ በኩል የሚቀርበው ተቃውሞ እየጨመረ መጥቷል። ይህ በእንዲህ እንዳለ በአፍሪካ የኮሮና ቫይረስ ስርጭት እየተባባሰ በሚገኝባት ደቡብ አፍሪካም ከትላንትና ጀምሮ ስራ ላይ የሚውሉ አዳዲስ የእንቅስቃሴ ገደቦች ታውጀዋል። የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ትላንት ከማታው 5 ሰዓት ጀምሮ ስራ ላይ የዋለ የሌሊት ሰዓት እላፊ አውጀዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን ለቀደሙት ዜናዎች አመሰግናለሁ። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀደሙ መሰናዶ እንሻገር። ከጥቂት ሳምንታት በኋላ በሚደረገው ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች የአካል ጉዳተኛ ኢትዮጵያውያንን ጉዳይ እንደምን አድርገው እንደሚያስተናግዱ የሚመረምር ክርክር ከሰሞኑ ተደርጓል። ክርክሩን ከመሩት በአካል ጉዳተኞች ጉዳይ የሕግ አማካሪ ከሆኑት አቶ ዳኛቸው ቦጋለ ጋር ትናንት ምሽት ውይይት ጀምረናል። ዛሬ በመጨረሻው ክፍል ቀሪ ሀሳቦች ይደመጣሉ። ለመሆኑ በኢትዮጵያ የሚኖሩ አካል ጉዳተኞች ቁጥር ስንት ይገመታል? እሱን በመመለስ ይጀምራሉ።
ሪፖርቶች አሉ። የዓለም አቀፍ አካል ጉዳተኞች ሪፖርት የሚባል አለ 2011 ላይ የወጣ። እዛ ላይ በኢትዮጵያ የአካል ጉዳተኞች ቁጥር ቢያንስ 17.6% ነው ይላል። ሌሎች ጥናቶች ደግሞ እስከ 20% የሚወስዱትም አሉ። በአጠቃላይ ግን ይሄ ጥናት 2011 ላይ ከመውጣቱ አንጻር ስታስበው በአሁኑ ሰዓት ቢያንስ 20 ሚሊዮን ኢትዮጵያውያን ከአንድ ወይም ሌላ አካል ጉዳት ጋር እንደሚኖሩ መገመት ይቻላል። ነገር ግን ቁጥሩን ማወቅ አይቻልም። የትኞቹም ፓርቲዎች ኢትዮጵያ ውስጥ ያሉትን አካል ጉዳተኞች ቁጥር አያውቁትም፣ መረጃው የላቸውም። ይሄ መረጃ በሌላቸው ሁኔታ ደግሞ የትኛውንም አይነት ፖሊሲ ቢነግሩን መረጃ ላይ ያልተመሰረተ ፖሊሲ ነው የሚሆነው ማለት ነው። ስለዚህ ትልቁ መሰረታዊ ክፍተት እዚህ ላይ ይታያል። ሌላው የሴቶች አካል ጉዳተኞችና ተደራራቢ አካል ጉዳት ያለባቸውም ዜጎች የሚመለከትም ጥያቄ ተነስቷል። ለምሳሌ መስማትና ማየት የተሳናቸው አካል ጉዳተኞች አሉ፣ ማህበርም አላቸው። ከሚታይ አካል ጉዳት በተጨማሪ የማይታይ አካል ጉዳት፣ የአእምሮ እድገት ውስንነት ያለባቸው አካል ጉዳተኞች አሉ። እነዚህ ተደራራቢ አካል ጉዳት ያለባቸው ደግሞ ከሌሎቹ አካል ጉዳቶችም የበለጠ ማርጂናላይዝድ ናቸው፣ የበለጠ የተገፉ ናቸው፣ የተረሱ ናቸው። እነሱን እንዴት ነው ቢያንስ ወደ ሜንስትሪሙ ለማምጣት ጊዜ እንኳን ቢወስድ መምጣት አለባቸው። ዜግነታዊ መብታቸው ነው። ነገር ግን ቢያንስ አስፈላጊውን ሪኮግኒሽን ሰጥቶ በትምህርት በጤናና በሌሎች ሴክተሮች ላይ ተደራሽ እንዲሆኑ ለማድረግ ታሳቢ እንዲያደርጉ ለፓርቲዎቹ ጥያቄዎቻችን ላይ አካተን ካቀረብናቸው ነጥቦች አንዱ ነው። ቢያንስ ክሊክ አድርገናል በአይምሯቸው ላይ ይህንን ነገር እንዲሁ አድበስብሰው የሚያልፉት ነገር እንዳልሆነ፣ የራሳቸውን ጉዳይ እንደሆነ፣ የግድ በራቸውን ሲያንኳኳ ብቻ በግል አንድ ባለስልጣን አካል ጉዳት ሲያጋጥመው ወይንም በቤተሰብ ውስጥ አካል ጉዳት ሲኖር ብቻ አይደለም አካል ጉዳት አንድ አንኳር ጉዳይ ተደርጎ መታየት ያለበት። ከዛ በፊትም ዩኒቨርሳሊ ማሰብ ያስፈልጋል። ዩኒቨርሳል ዲዛይን የሚለው ኮንሰፕት ራሱ እንደምታውቀው ሁሉንም ያካተተ አድርጎ ማሰብ ነገም ለሁላችን ጠቃሚ ዛሬ ጉዳተኛ አይደለንም ለሚሉትም ጠቃሚ ሊሆን ስለሚችል በዚህ ደረጃ ማሰብ እንዲችሉ ነጥቦችን አንስተናል። የተገኙት ምላሾች በአብዛኛው ተግባር ተኮር ምላሾች አይደሉም። አንዳንዶቹ ላይ ቀደም ሲል እንዳልኩት በተግባር የታዩ እንቅስቃሴዎች አሉ። በአብዛኛው ግን ለጊዜው እንደ ዊሽ ሊስት አይነት ነገር የምኞት ዝርዝሮች ነው የተገለጹልን። እኛ ግን በአጠቃላይ እንደ አጀንዳ ክርክር መደረጉ በዚህ ጉዳይ ላይ ራሱን የቻለ ማይልስቶን ነው ብለን ነው የምናስበው ደግሞም ነው።
አቶ ዳኛቸው ኢትዮጵያውያን የአካል ጉዳተኞች ቁጥሩ 20 ሚሊዮን ድረስ እንደሚሄድ ተቀስ አድርጓል። ይሄ ቁጥር ከፍተኛ ቁጥር ነው። የነሱን ድምጽ ማግኘት በራሱ ትልቅ ድልን ሊያጎናጽፍ ይችላል። ቀደም ባሉት የምርጫ ዘመናትም ቢሆን ግን አካል ጉዳተኞች ላይ ያነጣጠሩ ፖሊሲዎችን ይዘው የመጡ ፓርቲዎች ቁጥር እምብዛም ነው። የዚህ ምክንያቱ ምን ይመስልዎታል? የአሁኑ ክርክርስ ታሪክ ይቀይራል ብለው ይገምታሉ ወይ?
በጣም ጥሩ ጥያቄ ነው። እስካሁን በነበረው ሂደት ላይ ቀደም ሲል እንዳልኩት ነው አጀንዳ አልነበረም። የአካል ጉዳተኞች ጉዳይ አጀንዳ አልነበረም። የ20 ሚሊዮን ዜጎች ጉዳይ አጀንዳ አልነበረም። ይሄ ትልቅ ስህተት ነው፣ ትልቅ ክፍተት ነው። ያለንበትም ሁኔታ አለመረዳትም ጭምር ነው። ስለዚህ ያንን በዛ ነው የምናየው። በስካሁኖቹ ምርጫዎች ላይ እንደ አንድ አጀንዳ ተደርጎ ክርክር ተደርጎበት አያውቅም። አይደለም እንደ አንድ አጀንዳ ተደርጎ ክርክር ሊደረግበት በዋነኛ የሀገሪቱ ፖሊሲዎች ውስጥ ለምሳሌ የድህነት ቅነሳ ስትራቴጂዎች ነበሩ ላለፉት ብዙ ዓመታት 20 ዓመታት ምናምን። በእነዚህ የድህነት ቅነሳ ስትራቴጂዎች ውስጥ የአካል ጉዳተኞች ጉዳይ የተጠቀሰው ገና በቅርቡ የእድገትና ትራንስፎርሜሽን እቅድ የሚባለው ግሮዝ ኤንድ ትራንስፎርሜሽን ፕላን GTP የሚባለው ሲረቀቅ በ2010 ዓመተ ምህረት አካባቢ ለመጀመሪያ ጊዜ አካል ጉዳተኞችን እንግዲህ የድህነት ቅነሳ ስትራቴጂ ማለት የሀገሪቷ ትልቁ የፖሊሲ ዶክመንት ዶሴ ማለት ነው። እዛ ውስጥ ስለ አካል ጉዳተኞች ተጠቅሶ አያውቅም። እዛ ትልቁ መመሪያ ዳይሬክሽን የሚቀመጥበት አስፒሬሽን የሚቀመጥበት ዶክመንት ውስጥ ተጠቅሶ አያውቅም የአካል ጉዳተኞች ጉዳይ እስከ ቅርብ ጊዜ ድረስ። ስለዚህ ጉዳዩ የነሱም ጉዳይ እንደሆነ ሳይገባቸው ቀርቶ አይደለም። ነገር ግን ያው ከባህላችን የመነጨ ነገር አለ። ለአካል ጉዳተኞች ያለው አመለካከት ከሃይማኖትም ጋር በተያያዘ ያለው አመለካከት ቀላል አይደለም፣ ስር የሰደደ ነው። የማህበረሰቡ አመለካከት ደግሞ ፖለቲከኞቻችንም ላይ ይታያል፣ ምንም ጥያቄ የለውም። እነሱም የማህበረሰቡ ውጤት ስለሆኑ ጉዳዩ እነሱ ጋር እስካልመጣ ድረስ የአካል ጉዳተኞችን ጉዳይ የማግለል ገሸሽ የማድረግ ወይም እንደ አፍተር ቶት የማየት እንደ መጨረሻ ላይ ሊታይ እንደሚችል ጉዳይ የመግፋት ማርጂናላይዝ የማድረግ ነገር ሁሉም ፖለቲከኞቻችን ላይ ሊባል በሚችል ደረጃ ያው የሚታይ ነገር ነው ላለፉት ብዙ ዓመታት። አሁንም ይሄ ነገር በሚታይ ደረጃ ተቀርፏል ማለት አይቻልም። አለ፣ የግንዛቤ ውስንነቱ አለ። ነገር ግን ቀደም ሲል እንዳልከው የዚህ አይነት መድረክ መዘጋጀቱ፣ የምርጫ ክርክር አንድ አጀንዳ ሆኖ መዘጋጀቱ፣ ይሄም በየሚዲያዎቹ ብሮድካስት መሆኑ ሰውን እንደ አንድ አጀንዳ አካል ጉዳተኞች ላይ ብቻ ፖለቲካ ፓርቲዎች ክርክር ያደርጋሉ እንዴ ብሎ እንዲጠይቅ ያደርገዋል። ቀጣይ ደግሞ የሚወዳደሩ ፓርቲዎችም እዚህ ላይ ያልተጋበዙ ፓርቲዎችም ካሉ እነሱም ጭምር ይህን ጉዳይ እንዲያስቡበት ክሊክ ያደርጋቸዋል። የማንኛውም እርምጃ የመጀመሪያው ነጥብ በዛ ጉዳይ ላይ ማሰብ መጀመር ሀሳብ ነው።
መልካም፣ አንድ የመጨረሻ ጥያቄ አለኝ አቶ ዳኛቸው። የኢትዮጵያ ሀገራዊ ምርጫ እንግዲህ ሳምንታት ብቻ ቀርተውታል። መደረግ አለባቸው የሚሏቸው የመጨረሻ ምዕራፍ ስራዎች ምንድን ናቸው? በተለይ የኢትዮጵያ አካል ጉዳተኞች ይህን ምርጫ በተመቸና በተሻለ ሁኔታ እንዲጠቀሙበት ድምፃቸውን ለመስጠት ወይንም ደግሞ በተወዳዳሪነትም እንዲገለገሉበት ለማድረግ መደረግ አለባቸው የሚሏቸው የመጨረሻ ወይም የማጠቃለያ ምዕራፍ ስራዎች ምንድን ናቸው?
አዎ፣ እንግዲህ አንድ በምርጫ ቦርድ የወጣ አዋጅ አለ። እንደምታውቁት የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ አለ። አዋጅ 1162/2011 ይመስለኛል ነው 2019 ነው። አዋጅ 1162 እንለዋለን። እዛ አዋጅ ውስጥ ስለ አካል ጉዳተኞች በዛ ያሉ ድንጋ ድንጋጌዎች አሉ። ከነዚህ ውስጥ ለምሳሌ አንዱ የምርጫ ቦታዎችን ለአካል ጉዳተኞች አመቺ አድርጎ ማዘጋጀት እንደ ግዴታ ተቀምጧል፣ በህግ ደረጃ ተደንግጓል። ስለዚህ እነዚህ የምርጫ ጣቢያዎች አንድ አካል ጉዳተኛ ለምርጫ ለመመዝገብ ሄዶ መቸገር የለበትም፣ ለምርጫ ለመምረጥም ሄዶ መቸገር የለበትም የሚሉ ድንጋጌዎች አሉ። ሌላው ደግሞ የመራጮች ምዝገባ በሚደረግበት ወቅት ከሚቀመጡት የምዝገባ መስፈርቶች መካከል ስም፣ ጾታ፣ እድሜ እንዳለ ሁሉ የአካል ጉዳት አይነትም እንዲጠቀስ ህጉ ያስገድዳል። ይሄም አንድ ትልቅ እርምጃ ነው። አካል ጉዳተኛ እጩዎች ደግሞ ካሉ በግልም የሚወዳደሩ በፓርቲም በኩል የሚወዳደሩ አካል ጉዳተኛ እጩዎች ካሉ እነሱ ማሰባሰብ ያለባቸው የእጩ ድጋፍ ፊርማ ኢንዶርስመንት ሲግኔቸርስ ምንለው ሌሎች አካል ጉዳተኛ ላልሆኑት እጩዎች ከሚፈለገው የፊርማ ብዛት ያነሰ ነው፣ በግማሽ ያህል ያነሰ ነው። ይሄም ለአካል ጉዳተኛ ተመራጮችም ጭምር ወይንም እጩዎች ጭምር ሁኔታዎችን ለማመቻቸት የተደረገ ጥረት ነው። በዚህ ረገድ የመጀመሪያው ምርጫ ቦርድም አመስገን ነው። ይህንም መደበቅ አይቻልም። በምርጫ ቦርድ በኩል አንደኛ ይሄ ክርክር እንዲደረግም አስተዋጽኦ አድርገዋል ምርጫ ቦርድ። በሌላ በኩል ደግሞ በህግ ደረጃም የአካል ጉዳተኞችን የሚመለከቱ ድንጋጌዎች በዋናው የምርጫ ህግ ላይ የምዝገባና የስነ ምግባር አዋጅ ላይ ወጥቷል። ይሄ አንድ ትልቅ እርምጃ ነው። ነገር ግን ተግባራዊነቱን ስታይ እኔ ራሴ ምርጫ ካርድ ለማውጣት ለመመዝገብ በሚሄድበት ጊዜ ያጋጠሙኝ ተግዳሮቶች አሉ። ህጉ አለ፣ ተግባሩ የለም። ወደ ውስጥ ገብቼ የምርጫ ካርድ መውሰድ ስላልቻልኩኝ አመቺ ስለማይሆን ደረጃዎች ስለሚኖሩ ወይ አመቺ አይሆኑም ለአካል ጉዳተኞች በአብዛኛው። ይሄ እንግዲህ የአካል ፊዚካል ዲሴቢሊቲ ላለበት ነው። መስማት የተሳነው ሲሆንስ፣ ሌሎች አይነት አካል ጉዳት ለአይነ ስውራን ለመሳሰሉት ህጉ ላይ ቢቀመጥም በተግባር ግን እነዚህ አካል ጉዳተኞች በምን መንገድ ነው መገልገል የሚችሉት የሚለውን ነገር ስናይ እዛ ላይ ትልቅ ክፍተቶች አሉ። ስለዚህ ምን ያህል አካል ጉዳተኞች በዚህ ምርጫ ላይ በመራጭነትም በተመራጭነትም በእጩነትም እንደተሳተፉ እናውቃለን። ከምርጫው በኋላ በእጩነት ይሳተፉትን አሁንም በቁጥር ደረጃ በግልጽ ባናውቀውም አንዳንድ ፓርቲዎች ላይ በጣም ጥቂት ቢሆንም ቁጥራቸው አሉ። ነገር ግን በመራጭነት ደግሞ ምን ያህል አካል ጉዳተኛ ተሳተፉ የሚለውን እናያለን መጨረሻ ላይ። ምክንያቱም የምዝገባ እንትኑ ዶክመንቱ አንዱ የሚጠይቀው የአካል ጉዳት አይነትን ስለሆነ ወደፊት ታሊ ሲደረግ ውጤቱ የምናውቀው ይሆናል። በዛ ላይ ተመስርቶ አይ ሊኖር የሚገባው ቁጥር አሉን የምንላቸው የአካል ጉዳተኞች ዜጎች ቁጥር ይህን ያህል ነው፣ ነገር ግን በተግባር የተመዘገቡት አካል ጉዳተኞች ቁጥራቸው ይህን ያህል ነው በሚል ከዛ በመነሳት የማስተካከያ እርምጃዎች ሊወሰዱ እንደሚችሉ ተስፋ አደርጋለሁ። ከዚህ በተረፈ ግን በጣም አንገብጋቢ ከሚባሉ ከዚህ በኋላ መሰራት ያለባቸው እስከ ምርጫው ድረስ መሰራት ያለባቸው ያው ደርሷል፣ ምርጫው ጥቂት ሳምንታት ነው የሚቀሩት። ነገር ግን ቢያንስ እንደው የምልክት ቋንቋ አስተርጓሚዎች ቢመደቡ በዋና ዋና ሁነቶች ላይ የምልክት ቋንቋ ትርጉም ቢደረግ እጅግ በጣም መልካም ነው። በሌሎች ሀገራት እንደ አንድ ኦፊሻል ቋንቋ ዩጋንዳ ለምሳሌ የመጀመሪያው ሀገር ናት በዓለማችን፣ እዚሁ ጎረቤታችን ናት። አሁን ራሳችንን እያነጻጸርን ያለ ነው ሀሳቡ ከአሜሪካ ከአውሮፓውያኑ ከምዕራባውያኑ ጋር እዚሁ ጎረቤታችን ካሉት ሀገሮች ጋር ከኛ ነባራዊ ሁኔታ ጋር ተመሳሳይ ሁኔታ ካላቸው ሀገሮች ጋር ስናነጻጽር ሳይን ላንጉጅ ለምሳሌ የምልክት ቋንቋ ኦፊሻል ቋንቋ ተደርጎ ተቀምጧል በዩጋንዳ ሕግ። በሌሎችም ሀገራት እንደዚሁ እየሆነ እንደሆነ እናውቃለን። እኛ ሀገር ቢያንስ እዛ ደረጃ ባንደርስ እንደዚህ አይነት ወሳኝ ሁነቶች ላይ የሚሰጡ መግለጫዎች ላይ አስቸኳይ ጊዜ አዋጆች ሊኖሩ ይችላሉ ከምርጫ ጋር ተያይዞ ፈጠሩ ምናልባት አለመረጋጋቶች ይኖሩ ይሆናል አያደርግና ሊኖር ይችላል አይታወቅም። እንደዚህ አይነት ነገሮች ላይ ከመንግስት የሚወጡ መግለጫዎች አካል ጉዳተኞችን ታሳቢ ማድረግ አለባቸው። ከማንም በላይ የነዚህ አለመረጋጋቶች ተጠቂ የሚሆኑት አካል ጉዳተኞች ናቸው። አካል ጉዳተኞች ህፃናት፣ ሴቶች ናቸው። ስለዚህ ለነዚህ የማህበረሰብ ክፍሎች ተደራሽ ያልሆነ የትኛውም አይነት የመንግስት አካሄድ አንደኛ ውጤታማም አይሆንም፣ ሁለተኛ ስልጡንም አይደለም። ስልጣን የሚልካም እንደሚለው የምታውቁት የማህበረሰቡን የተገፉ ክፍሎች ወይንም ደግሞ ለአደጋ የተጋለጡ ክፍሎችን ዜጎችን የሚዳስስ ፖሊሲ የሚያቀፍ ፖሊሲ የሚያቀፍ አካሄድ በመሄድ ነው ስልጣኔ የሚገለጸው። ከዛ በታች ያለ አካሄድ በሙሉ ስልጡን አይደለም ከስልጣኔ በታች ነው። ስለዚህ በተቻለ መጠን ነው ከዚህ በኋላ ያሉ እስካሁን ከተሰሩት ውስጥ ጥሩ ጥሩ ጅምሮች እንዳሉ ሁሉ ዛሬ በዚህ ሳምንት እንዳደረግነው ክክር ጥሩ ጅምር ነው። ነገር ግን እስከ ምርጫውም ድረስ ከምርጫውም በኋላ በምርጫው ውጤት ገለጻ ወቅት በመሳሰሉት ላይ አካል ጉዳተኞች ዜጎችን ያገናዘቡ እንቅስቃሴዎች በምርጫ ቦርድም በሚመለከታቸው አካላትም በፓርቲዎችም ጭምር ቢደረጉ መልካም ነው። ሁልጊዜ ነግበኔ ማለት ያስፈልጋል። ነግበኔን አንርሳ ባይ ነኝ።
እጅግ በጣም አመሰግናለሁ አቶ ዳኛቸው ቦጋለ። በቅርቡ ስለተደረገው በአይነቱ ለየት ያለ የአካል ጉዳተኞችን አካታችነት ስለተመለከተው የፖለቲካ ፓርቲዎች ክርክር እንዲሁም ተያያዥ ጉዳዮች ሀሳቡን ስላጋሩን በእጅጉ አመሰግናለሁ። በአድማጮች ስም መልካም ምሽት ይሁንልዎት።
እኔም አመሰግናለሁ ቪኦኤ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚደመጥ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብርም ነው። ወደ ቀጣዩ መሰናዱ እንሻገር። ኢትዮጵያን ኪድኒ ኬር ከተመሰረተ 8 ወራት ሆኖታል። ተቋሙ በኩላሊት ሕክምና ላይ ግንዛቤን ለመፍጠር ጥናቶችን ለመስራትና ከአዲስ አበባ ውጭ ላሉ ህሙማን የሕክምና ተደራሽነትን ለመፍጠር እየተንቀሳቀሰም ይገኛል። የተቋሙ መስራችና ስራ አስኪያጅ ዶክተር እሰይተ ጌታቸው ናቸው። ዶክተር እሰይተ ጌታቸው ከባልደረባችን ኤደን ገረሞ ጋር የነበራቸው ቆይታ የተጀመረው በኢትዮጵያ እየጨመረ ስለመጣው የኩላሊት ህሙማን ቁጥር ምክንያት ከሚያስረዱበት ነው።
እንደ ባለሙያ ይህን ነው ምክንያቱ ለማለት ይቀርዳል። ግን አንደኛው በጣም እንደዚህ እያባባሰ ያለው ላይፍ ስታይላችን ይሄ ጤናማ ያልሆነ ላይፍ ስታይል መከተል ነው። አሁን ተጓዳኝ በሽቶች ናቸው ሁሉ የተለያዩ መንዝ እየፈጠረ ያለው እና እነሱ ስኳር፣ ግፊት፣ እነዚህ የመሳሰሉት ነገሮች ወደዛ ያጋለጡ ነው እና ብዙ ሰው ወደዛ ነገሮች አንሄልዚ የሆኑ አበላሎች እነዚህ ነገሮች ወደዛ እያገፉን ነው እና እነሱ ናቸው ብዬ ነው እንደ ጤና ባለሙያ ካየሁት። ሌሎችም ነገሮች አሉ። እነሱም ግን በጥናት ነው መገለጽ የሚችሉ። ይሄ ነው ለማለት እኛ ጋር ብዙ ጥናት ስላሰጠን ከባድ ነው። ግን ካየ ነው የጤናማ ላይፍስታይል ለመስከተል ነው። አንደኛ
ኪድኒ ኬር የሚል ተቋም ነው፣ ግብረሰናይ ድርጅት ነው። ኪድኒ ኬር ምንድን ነው እሱ?
ኢትዮጵያን ኪድኒ ኬር በጎ አድራጎት ሊሰራ ያሰበው የተመሰረተበትን ምክንያት ይሄንን የኩላሊት ችግር ስላየን እንደ ጤና ባለሙያ እኔም ቦርዶች ይማሉ ደግሞ ከጤና ባለሙያዎችም ሌሎች አሉ። እናንተ ሰብስበን ምን እናርግ፣ በአንድ ኮሚኒቲ አባል ምን እናርግ የሚለው ነገር ስናስብ ኩላሊት ጤና ላይ እና ኩላሊት ህመም ላይ ምስራ ብለን ነው። ሶስት ኦብጀክቲቭ ይዘን ነው ይሄ ኢትዮጵያን ኪድኒ ኬር ኦርጋናይዜሽን የተቋቋመው። የመጀመሪያ ግንዛቤ ለህብረተሰቡ ግንዛቤ ማስጨበጥ ነው፣ ስለ ህመሙም፣ ስለ ኩላሊት ህመም፣ ስለ ኩላሊት ጤናም እንዴት ራሱ መጠበቅ እንዳለበት። ሁለት ደግሞ ቅድም እንዳል ጥናቶች አልተሰሩ ምንድን ነው መንስኤው ቢባል እዚህ ሀገር ብዙ አይታወቅም። ስንት ቁጥር አለ ብቻ የኩላሊት ህመምተኛ ብዙ አይታወቅም እና እነዚህ ነገሮች ላይ ጥናቶች እንዲሰራ በደንብ እንዲሰራ እና የሆነ መፍትሄ በደንብ እንዲገኝ እሱ ላይም እንሰራለን። ሶስተኛ ደረጃ ደግሞ እንደ አላማ የያዝነው ህመምተኞች ማገዝ በምንችለው አቅም አብሮን የሚሰራ ድርጅት በስነሳት ህክምና እንዲዳረስ ማድረግ። አሁን ከክፍለ ሀገር በጣም ብዙ አዲስ አበባ ድረስ እየመጣ የሚታከም ሰው አለ። ቤቱ ሸጡ ምን ሸጡ ብዙ ነገሩ ሎኬት አድርጎ አዲስ አበባ ይመጣል እና እነዚህን ሰዎች እንዴት አድርገን እንድርዳቸው፣ እዛ ባሉበት ቦታ እንዴት ህክምና ይድረስላቸው። ሐኪሞችን በጣም ትንሽ ናቸው ያሉት የኩላሊት ሐኪሞች እና እነሱንም እንዴት አድርጎ እዛ ባሉበት እዚህ ሳይመጡ ወረፋ ሳይሆን ሚሰው እዛው ባለበት ታክሞ ጊዜ ሳያልፍበት ቶሎ ታክሞ መፍትሄ የሚገኝበት ሜቶዶች ለማዘጋጀት ነው እንደ ፕላን አድርገን በሶስቱ አላማዎች የተመሰረተ።
ግንዛቤም ተነስቷል። ኢትዮጵያ ውስጥ አሁን የግንዛቤ እጥረት አለ ብለሽኛል እና ዶክተር፣ ምን አይነት ግንዛቤ ነው ሰዎች ስለ ኩላሊት ህመም ማወቅ ያለባቸው ወይም መገንዘብ ያለባቸው ነገር ምንድን ነው?
ትክክለኛ ያልሆኑ አስተሳሰቦች አሉ ስለ ኩላሊት። አሁን አንዳንድ ሰው በጣም ብዙ ሰዓት ስለቆምኩኝ ኩላሊቴን ያመኛል እንደዚህ አይነት አባባሎች አሉ በልምድ የሚመጡ እና እነዚህ ነገሮች ነው እኛ ለመቅረት የፈለግነው። ዋናው እንዳልኩሽ ቅድም ጤናማ የአኗኗር ዘዴ መከተል ነው። የኩላሊት ህመምን ይገታለን። ሁሉም የኩላሊት ህመም ላይገታ ይችላል ወይም ፕሪቬንት ማድረግ ላይቻል ይችላል። ግን መቻል የሚችሉት ጤናማ የአመጋገብና ጤናማ የአኗኗር ዘዴን በመከተል ቅድመ ሕክምና ቅድመ ምርመራዎችን በማድረግ አሁን በቤተሰብ ኩላሊት ህመም ያለበት ሰው እና በቅርብ ዘመድ ካለ እነዚህ ሰዎች ሜቢ ወደኛ ሊመጣ ይችላል በሚል ያውቀው ራሳቸው እንዲጠብቁ ማድረግ ነው። ዋናውን እነዚህ ናቸው በጣም ኢምፖርታንት የሚላቸው።
የህክምና ተደራሽነትንም እንደ አላማ ይዛችኋል እንደነገርችኝና፣ ሐኪሞች እጥረት ባለበት ሁኔታ እንዴት ነው ተደራሽ ለማድረግ ያሰባችሁት?
ለጊዜው እንደ ፕላን ነው። አሁን እኛ አብረን የሚሰሩ ከውጭ ሀገርም ያሉ ኢትዮጵያኖች፣ ሌሎችም ሰዎች መልስ የሚሰሩ ድርጅቶች የውጭ ሀገሮችን እያናገርን ነው። ምንድን ነው ይሁን አትሊስት የፕላኒት ትበችን ህክምና በየክፍለ ሀገሩ ለማዳረስ እንሞክራለን። ከባድ ነው፣ ብዙ ፕሮሰስ አለው፣ ቀላል ነገር አይደለም። እንደ ሀሳብ ነው ያዝነው። ይህንንም ይሆናል አትሊስት ተስፋ አንቆርጥም፣ ማድረግ የምንችለው እናደርጋለን ብለን እነዚህ አንድ ነው የምናደርገው። ሁለተኛ ደግሞ አትሊስት ሐኪሞቹን እዛ ያለውን የሚያክመውን ሌላውን ዶክተር ለትንሽም ነገር የሆነች በቂ እዛ ጋር ያንን ህመምተኛ እዛ ጋር መፍትሄ መስጠት የሚችልበትን ወይ ልብ ልውውጥ ወይም እንዲያደርጓቸው። አሁን እኔ ጠቅላላ ሐኪም ነኝ። እኔም አሁን ከኩላሊት ስፔሻሊስቶች ጋር ስለሰራው ነው ለኩላሊት የማውቀው። እነሱ ጋር አልደርስም ሌብሌ፣ ግን አትሊስት ቤዚክ የሆነውን ነገር መግታት የሚቻለውን ነገር እዛው ገዝቼ ቤዚክ የሆነውን ነገር ማከም እችላለሁ። እና ሌሎችም እንደዚህ ጠቅላላ ሐኪሞች ሌሎችም እዛ ክፍለ ሀገር ያሉ ዶክተሮች ናል ለእነሱ ይሄንን አይነት ትሬኒንግ ኖሌጅ እንዲኖራቸው
ይሄ የኩላሊት እጥበት ወይም ዳያሊሲስን ከባድ ያደረገው ነገር ምንድን ነው? መሳሪያ ነው ወይስ አሁን እንደነገርሽኝ የህክምና ባለሙያዎች ስልጠና ማጣት ነው?
ነርሶቹ ናቸው ብዙውን የሚሰሩ ዶክተሮች። ትንሽ ዶክተር ፔን ካረክ አንድ ዶክተር ለአንድ ዳያሊሲስ ሴንተር ይቀላሉ። ችግሩ ምንድን ነው? ማሽኖቹ ናቸው። ማሽኑም ማግባት ይቻላል። በየቀኑ የምትጠቀሚ እንቺ ምግብስ የሚባሉ እቃዎች አሉ። እነሱ ናቸው የዳያሊሲስ ደሙን የሚያጥበው። እነዚህ በዚህ አሉ ቻቸውን ኮምፖነንቶች እና እነሱ ኤክስፔንሲቭ ናቸው። ከውጭም ሲመጡ ለማስገባት ይከብዳል፣ ያስቸግራል። እና እነሱ ምሾ አለ። ዋናው እነሱ ናቸው። ላ መድኃኒቶችም በጣም ብዙ ጊዜ ወደዚህ ሀገር ቶሎ ቶሎ አይገባም ለህመምተኛ። እና እነዚህ ነገሮች ነው የኩላሊት እጥበትን ይሹ በጣም ያካበደ።
አሁን ዶክተር እንግዲህ አንቺ በሙያሽ በቀን በአማካይ ምን ያህል ሰዎች የኩላሊት አገልግሎት ትሰጫለሽ?
ዲፔንዲንግ እንደ ቀናቸው እስኬጁላቸው ምናምን ከሰላሳ እስከ ስልሳ ሰው ይሰራል። አሁን የምሰራበት ደግሞ አትሊስት እስከ 10 ሰው በቀን ይሰራል።
የኩላሊት ንቅለ ተከላን በተመለከተ በሀገሪቱ ያለው ህግ ምን ይላል? እሱንስ በተመለከተ እናንተስ ምን አስባችኋል?
እዚህ ሀገር እየተሰራ ነው። ቅዱስ ጳውሎስ ሆስፒታል ስራ ተጀምረዋል። የተሰሩላቸውን ፔሽንቶች አሉ። የሚሰራው ህጉ የሚለው በቤተሰብ ነው። ከቤተሰብ የመጣው ኩላሊት ወይ ሚስት ወይ ባል መስጠት ይችላል ነው የሚባሉ። እኛ ደግሞ ገና ከኛ ኦርጋናይዜሽን ከተቋቋመ 8 ወር ስለሆነ አሁን ሞር አዌርነስ ላይ እየሰራን ነው። ግን ፕሮባብሊ ዚ ፖሊሲ ላይ የሆነ ከውጭዎችም ጋር ኤክስፔሪንስ ሼር ተደራርገን የሆነ ነገር ላይ መስራታችን አይቀርም። አሁን እርግጠኛ ምንድን ነው የምንሰራው እዛ ላይ የሚለውን ነገር 100% የሆነ ፕላን አላወጣንም።
ግንዛቤን ማስጨበጥ እንቅስቃሴዎች መጀመራችሁን ጠቅሰሽልኛል እና በምን አይነት መልኩ ነው የግንዛቤ ማስጨበጡን ስራ እየሰራችሁ ያላችሁት?
አሁን ሶሻል ሚዲያዎችን እየተጠቀምን አሁን ቴሌግራም፣ ኢንስታግራም፣ ፌስቡክ እና ሊንክድኢን ላይ ፔጆች አሉን ከፍተናል። በኦርጋናይዜሽን ስም እዛ ላይ ፖስቶች በአማርኛ እና በእንግሊዝኛ ፖስት እናደርጋለን። በቴሌግራሙ ላይ እሱን እያየ የሚጠይቀንንም ሰው እኔ ያለሁኝ፣ ሌሎች የኩላሊት ስፔሻሊስቶችም አሉ። እነሱም አንድ ላይ ሆነ መልሶች እየመለስን እንደዛ እናደርጋለን። ሌላ ደግሞ ትልቅ ፕሮጀክት ያው ግንዛቤ ማስጨበጥ ላይ ሰራ ነው። ኪኒ ኤዱኬሽን የሚባል የህንድ ድርጅት አለ፣ በጎ አድራጎት ድርጅት ነው። ዶክተር ሳንጂቭ የሚባል ኩላሊት ስፔሻሊስት ነው የተቋቋመው እና እሱ መጽሐፍ ጽፏል። ሴቪየር ኪኒ የሚል መጽሐፍ ለኩላሊት ህመምተኞችም ቤተሰቦችም እና ለሌላውም ሰው ለኮሚኒቲ የሚጠቅመው እና የሚረዳው አይነት አድርጎ ተጽፏል እና እሱን መጽሐፍ ወደ አማርኛ ተርጉመናል።
ዶክተር ሴተ በጣም ነው የማመሰግነው ለነበረን ቆይታ፣ እግዜር ስጥልኝ።
ማመሰግናል።
የተከበራችሁ አድማጮቻችን፣ ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በምህንድስናው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።